ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በሳምንቱን አበይት ዜናዎች በመናቀርብበት የፍካሬ ዜና ፕሮግራማችን ይሆናል። በማከታተልም የተለያዩ ከዝግጅት ክፍላችን የቀረቡ ሐተታዎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ርዕሶቹ።
ወያኔ አንዲት ነፍሰ ጡር ወጣት በአሰቃቂ ሁኔታ መግደሉ ተሰማ።
በአዲስ አበባ ከተማ ውስጥ አጥሮ የተቀመጡ መሬቶች አነጋጋሪ ሆነዋል ተባለ።
በሞያሌ የንጹሃንን ደም ያፈሰሱት ፍርድ የውሃ ሽታ መሆኑ አነጋጋሪ ሆኗል። ከሐረርጌ የተፈናቀሉ ወገኖች ስቃይና መከራ እየተፈራረቀባቸው መሆኑ ተሰማ።
ወያኔ በህዝባ ያመጹ ንብረታቸው ለተጎዳባቸው የትግራይ ተወላጆች ካሳ ለመክፈል መወሰኑ እያነጋገረ ነው።
ወያኔ ማዕከላዊ እስር ቤትን አዲስ ወደ ተገነባው ማሰቃያ ስፍራ ማዘዋወሩ ተጋለጠ።
በቅርቡ ለወያኔ ሽማምንት ከፍተኛ የሆነ የደሞዝ ጭማሪ ለማድረግ መታቀዱ ተሰማ።
በሙስና የታሰሩ የወያኔ ህወሓት አባላት መፈታታቸው ተነገረ። የወያኔ ወታደራዊ አስቸኳይ ጊዜ አዋጅ የሚባለውን ተከትሎ በአረርጌ በርካታ አካባቢዎች የሰዓት እላፊ መጣሉ የሚታወቅ ሲሆን ይህ ደግሞ የወያኔ አረመኔ ጦር የሆነው የአጋዚ አባላትን በርካታ ወሮበላ ተግባር እንደ ዘረፋና ሴት ልጅ አስገድዶ መድፈር ወንጀሎችን እንዲፈጽሙ ምቹ እንደሆነላቸው ከተለያዩ አቅጣጫዎች ከደረሱን መረጃዎች መገንዘብ ተችሏል። ባሳለፍነው ሳምንት መጀመሪያ ላይ አንዲት የ23 ዓመት ነፍሰ ጡር ወጣት መንደሯ ውስጥ የታላቅ እህቷን መልእክት ለመፈጸም ስትሄድ ሶስት የወያኔ ወታደሮች አስገድደው ሊደፋ ሲሞክሩ እርጉዝ መሆኗን በመንገር ክፉ ድርጊታቸውን እንዳይፈጽሙባት እየተማጸነች ከእጃቸው ለመውጣት እየሸሸች ባለችበት ግንባሯን በጥይት መተው ገድለዋታል። ማንም ሰው መንቀሳቀስ ስለማይችል አስከሬኗን የመንደሩ ውሾች ከጅብ እየጠበቁ ማትረፋቸውን የመንደሯ ነዋሪዎች አስረዳሉ። ድርጊቱን ከፈጸሙት አንዱ መያዙ የታወቀ ሲሆን ለፍትህ ይቀርባል ተብሎ እንደማይታሰብ በርካቶች አስተያየታቸውን ይሰነዝራሉ። በሞያሌ የንጹሃንን ደም ያፈሰሱት ፍርድ የውሃ ሽታ መሆኑ አነጋጋሪ ሆኗል። ወያኔ በሞያሌ አረመኔ አልሞ ተኳሽ ጦሩን አሰማርቶ ከአስር በላይ የሚሆኑ የንጹሃንን ህይወት መቅጠፉን የለበጣ ይቅርታ መጠየቁም የሚታወስ ነው። ከዚህ ከለበጣ ይቅርታው ጋር በተያያዥነት ይህን አረመኔ ድርጊት የፈጸሙትን ማሰሩንና ለመጀመሪያ ጊዜ በጦር ፍርድ ቤት የቅጣት ውሳኔ እንደሚያስተላልፍ የገባውን ቃልም እንዳጠፈ ለማወቅ ተችሏል። ወገኖቻቸውን ያጡት ከቀን ቀን ውሳኔ ለመስማት እየጓጉ በመሆናቸው በተለያየ መንገድ ይህን ጉዳይ በተመለከተ ከአሁን በኋላ እንኳን ድምፅ አውጥቶ መናገር ሲያኮመኩሙ ቢገኙ የእነሱንም ደም ለማፍሰስ ከተለያዩ አቅጣጫዎች ዛቻዎች እየተዘነዘሩባቸው መሆናቸውም ተረድተናል። ውሳኔ ከተባለ በጉደር አባትና ልጁን ቅጥር ግቢያቸውን ዘልቀው ገብተው የገደሉ በወለጋ አንዲት እናትን እገደሉት ልጇ አስከሬን ላይ አስቀምጠው በዱላ የቀጠቀጡ ያገዜ አረመኔዎች በጎንደር የ14 ዓመት ህፃኗን ጨምሮ የበርካቶችን ህይወት ያጠፉት ያገዜ አረመኔዎች በደብረ ዘይት በእሬቻ በሩምታ ተኩስ በርካቶችን ይጨፈጨፉ በሐረርጌ በጨለንቆ ቤቶችን ያቃጠሉ ህዝቡን በጦር ሜዳ መትረየስ መሳሪያዎች የመተሩ በወልዲያ በክርስትና እምነት ተከታዮች ላይ ተኩስ ከፍተው የበርካቶችን ደም ያፈሰሱ በጋምቤላ በኦጋዴ በባህር ዳር በጂማ ወዘተ ህዝብ የጨፈጨፉ ሁሉ በአርሲ የዛሬ 2 ዓመት አራት ወንድማማቾችን የገደሉ የአጋዜ አረመኔዎች በማዕከላዊ የፖለቲካ እስረኞችን ሌት ተቀን እጅግ ዘግናኝ ሰቆቃ እየፈጸሙ የሚገኙትን ሲጠቃለልም የወያኔ ያስቸኳይ አዋጅ መሪ ነኝ የሚለው ሲራጅ ፈርጌሳ፣ ሳሙራ የኑስ፣ ሰባት ነጋ፣ በረከት ስሞን ወዘተ ተጠፍረው ፍትህ አደባባይ በቀረቡ ነበር ተብሏል።
በአዲስ አበባ ከተማ ውስጥ አጥረው የተቀመጡ መሬቶች አነጋጋሪ ሆነዋል ተባለ። የአዲስ አበባ አስተዳደር አንድ ይዞታው ቅና ከተሰጠው ጊዜ አንስቶ እስከ 18 ወራት ባለው ጊዜ ግንባታ መጀመር ግዴታ መሆኑን ቢያስቀምጥም በርካታ ይዞታዎች ታጥረው ይታያሉ። እነኚህ በተለያዩ ምክንያቶች ግንባታ መጀመር ያልቻሉ ይዞታዎች ካርታዎቻቸው እንዲመክኑና ይዞታቸው ተመልሶ ወደ መሬት ባንክ እንዲገባ እንደሚደረግ ይታወቃል።
ሚድሮክ የተባለው የአላሙዲ ንብረት የሆነው ኩባንያ በአዲስ አበባ ከተማ በሊዝ አግኝቶ አጥሮ ለበርካታ ዓመታት ካስቀመጣቸው ቦታዎች መካከል የሰባቱ ቦታዎች ሁለት የተሰረዙበት መሆኑ ታውቋል። ጠቅላላ ስፋታቸው ከ104000 ካሬ ሜትር በላይ የሆኑ ከ20 ዓመታት በላይ ያለ አንዳች ግንባታ ታጥረው ተከልለው የነበሩ መሬቶች ውላቸው ተሰርዞ ባለቤትነታቸው ለከተማው አስተዳደር የተመለሰ መሆኑ ተነግሯል። የወያኔ አገዛዝ ባለስልጣኖች ካላሙዲ ጋር በነበራቸው የገንዘብና የጥቅማ ጥቅም ስምምነቶች ያላሙዲ ድርጅት በፒያሳ በሜክሲኮ አደባባይና በቦሌ ከ350000 ካሬ ሜትር በላይ ከደሃው ነዋሪ ላይ ዘርፎ አጥሮ ያስቀመጠ መሆኑ በተደጋጋሚ ሲነገር የቆየ መሆኑ ይታወቃል።
ወያኔ ማዕከላዊ እስር ቤትን መዝጋቱን ማሳወቁ የፋሽስታዊነቱን ገጹን ለማሳመር የተደረገና የተለመደ የወያኔ ድርቅና መሆኑ ተጋለጠ። በአሁኑ ወቅት ወያኔ በርካታ የስለላ ሰራተኞችን በተለያዩ ዘመናዊ በሚባሉ የማሰቃያ መሳሪያዎች አጠቃቀም ማሰልጠኑን ከውስጥ የተገኘ መረጃ ያስረዳል። በፊት ከነበሩት በኤሌክትሪክ ንዝረት ከማሰቃያ ዘዴዎች አዳዲስ መጨመራቸውና የውሃ ውስጥና የድምጽ ልቀት ስቃዮችን የሚያካትት ስልጠናዎች በሰፊው መሰጠታቸውና ይህ አዲሱ ማዕከላዊ እስር ቤት ካለበት የከባድ ወንጀላ ምርመራ ህንጻ ምድር ቤት ለምርመራና ለእስር ቤትነት የተገነባ በመሆኑ ማዕከላዊ የነበሩ እስረኞች ወደዚህ ስፍራ መዘዋወራቸውና አዲስ የሚባሉ ስቃዮች እየተፈጸሙባቸው መሆኑን ከውስጥ ተደረሰን መረጃ ለማወቅ ተችሏል። ወያኔ ሆን ብሎ የህዝብን የትኩረት አቅጣጫ ለማምጣታት የተጠቀመበት እንጂ እስከዛሬ የሌለ ባህሪው በአንድ ጊዜ ሊያጠልቅ እንደማይችል የፖለቲካ አዋቂዎች እየገለጹ ሲሆን እንዲህ ያለውን የወያኔ የፕሮፓጋንዳ ቅርናት የሚያናፍሱ ወገኖችንም ሳያውቁ ለወያኔ አራጋቢ በመሆናቸው ከድርጊታቸው ሊቆጠቡ ይገባል ተብሏል።
በገንዘብ አቅርቦት ችግር ሳቢያ የህንጻ ግንባታዎች ባሉበት ደረጃ እየቆሙ መሆናቸው ተገለጸ። በአዲስ አበባ በርካታ ህንጻዎች አጽመማቅራቸው ተገንብቶ በአሁኑ ወቅት ግንባታቸው ተቋርጦ ይታያሉ። ከነዚህ ውስጥ 15 የሚሆኑ ዓለም አቀፍ ደረጃ ያላቸው ሆቴሎች እንደሚገኙባቸው ለማወቅ ተችሏል። እንደ ሰንሻይን የተባለው የግንባታ ድርጅት ማሪዮት በተባለው አሜሪካ የሚገኝ ሆቴል የሚያስተዳድረው ቦሌ መድኃኔዓለም ቤተክርስቲያን ፊት ለፊት የሚገኘውና በአዋሳ እየተገነባ ያለው ሂልተን የሚያስተዳድረው እንዳሉበት ለማወቅ ተችሏል። ለግንባታዎቹ መቋረጥ ዋና ምክንያት የኢትዮጵያ ንግድ ባንክ በገንዘብ እጥረት ሳቢያ ግዙፍ ብድሮቹን በማቆምና ሆቴሎቹን ለማጠናቀቅ የሚያስፈልጉ ቁሳቁሶችን ከውጪ ለማስገባት የውጪ ምንዛሪ ባለመኖሩ መሆኑን በመጥቀስ ጉዳዩን በቅርበት የሚከታተሉ ወገኖች ያስረዳሉ።
ከሐረርጌ የተፈናቀሉ ወገኖች ስቃይና መከራ እየተፈራረቀባቸው መሆኑ ተሰማ። ከጨለምቆ አረመኔያዊ ጭፍጨፋ ጋር በተያያዘ ወደ 2 ሚሊዮን የሚጠጉ ዜጎች ከጎጆአቸውና ከቀያቸው ተሰደው እስካሁን ችግራቸውን ለመቅረፍ ወደ ቀያቸው ለመመለስ ምንም አይነት እርምጃ ካለመወሰዱም በላይ በጠኔ እንደሚሰቃዩና ምንም አይነት የህክምና እርዳታ እንደማያገኙ ጉዳዩን በቅርበት ከሚከታተሉ ወገኖች ለመረዳት ተችሏል። ከቀያቸው ውጪ በሌላ አካባቢ ለማስፈር በተደጋጋሚ የተሞከረውን ተፈናቃዮቹ በአንድነት በመቆም ከአያት ቅድማያቶቻቸው ቀየ ውጪ በሌላ አካባቢ ለማስፈር የተያዘውን እቅድ ማክሸፋቸው የሚታወቅ ነው።
ወያኔ በህዝባዊ ያመጹ ንብረታቸው ለተጎዳባቸው የትግራይ ተወላጆች ካሳ ለመክፈል መወሰኑ እያነጋገረ ነው። በተለያዩ ወቅቶች በተከሰቱ ህዝባዊ ያመጾች ወያኔ ንብረት የሆኑ እንደ ዳሽን ቢራ እንደ ሰላም ባስ የመሳሰሉ ላይ በድንጋይ የማርከቅና በሳት የማጋየት እርምጃ እንደተወሰደ ሁሉ በተለያዩ አካባቢዎች ወያኔ ህዋትን የበላይነት ሲሰብኩና በስለላ ተግባር በመሰማራት በርካቶችን ያሳሰሩና ያስገደሉ ስራ ገበታቸውና ከቤት ንብረታቸው ያፈናቀሉ የህዝብ ጠላቶች ናቸውና ህዝቡ የተቻለውን እርምጃ በንብረቶቻቸው ላይ መውሰዱ የሚታወስ ነው። ወያኔ የትግራይ ህዝብ ተጠቂ እንደሆነ በየስብሰባው እየዘበዘበ ቢሆንም አቆ ግን የህዋት ነፍሰ ገዳዮችን ነጥሎ ያለመ ጥቃት መሆኑ የሚታወቅ ነው ተብሏል። ወያኔ ንብረታቸው ለተጎዳባቸው የህዋት አባላት ካሳ እንዲከፈላቸው ውሳኔ ማስተላለፉ ዘረኛ ውሳኔ ነው የሚል ውግዘት እየተሰነዘረ መሆኑን መገንዘብ ተችሏል። በወያኔ ነፍሰ ገዳዮች ለተገደሉ ቤተሰቦችና ለቆሰሉት በህይወት ካሳ አከፋፈል ስሌት መሰረት ሊከፈላቸው እንደሚገባ በርካቶች በቁጭት ያስረዳሉ።
በሙስና የታሰሩ የወያኔ ህወሓት አባላት መፈታታቸው ተነገረ። ወያኔ ህወሓት የፖለቲካ እስረኞችን መፈታት ሰበብ አድርጎ በሙስና ዘብጥያ የወረዱ አባላቱን ከእስር መፍታቱ ታወቀ። እነዚህ የነጻ ትሬዲንግ ባለቤት ነጋ ገብረ እግዚአብሔርና የኮሜት ኃላፊነቱ የተወሰነ የግል ማህበር ድርጅቶች ባለቤት የሆኑት ግለሰቦች በሙስና በመታሰራቸው የዋስትና መብት እንደማይፈቀድላቸው በህግ የሰፈረ ቢሆንም ህጉ ተጥሶ ከእስር መለቀቃቸው አነጋጋሪ መሆኑ ታውቋል። ቀድሞኑ አብዛኛውን ጊዜ የሚያድሩትና የሚውሉት ከእስር ቤት ውጪ መሆኑ የሚታወቅ እንደሆነም የሚያስረዱ ወገኖች እንደሚሉት ይህ የሰዎቹ ከእስር መፈታት የህወሓት የበላይነት አሁንም በዙፋኑ ላይ መኮፈሱን የሚያሳይ ነው ብለዋል።
በዚህ አመት ይካሄዳል ተብሎ ይተበቀ የነበረው የአዲስ አበባና የድሬዳዋ ከተሞች እንዲሁም የአካባቢው ምርጫዎች ወደሚቀጥለው አመት እንዲተላለፉ የወያኔ ፓርላማ የወሰነ መሆኑን ተነገረ። ለምርጫዎቹ መተላለፍ በየአካባቢዎቹ ያለው የጸጥታ ችግር እንደምክንያት የተሰጠ ሲሆን ለሚቀጥለው አመት በየትኛው ወር ላይ መካሄድ እንደታቀደ ግን የተሰጠ ማብራሪያ የለም። ምርጫው እንዲዛወር የተደረገበት ዋናው ምክንያት ግን ህዝብ ለወያኔ ቡድን ያለውን ከፍተኛ ጥላቻ ለማጭበርበር የሚያስችል ሁኔታ ባለመኖር ነው የሚሉት በርካቶች ናቸው። የወያኔ ባለስልጣኖች በአሁኑ ወቅት ትኩረት ሰጥተው እየሰሩበት ያለው የተለያዩ አስመሳይ ሁኔታዎችን በመውሰድ የህዝቡ ትግል ሊበርድ የሚችልበት ሁኔታ መፍጠር እንጂ ስለ ምርጫ ብዙ ደንታ የሌላቸው መሆኑም ይታያል ተብሏል።
ወያኔ ከሚኒስትር እስከ ዳይሬክተር ለሚገኙ ሽማምንቶች የደለበ ጭማሪ ለማድረግ ረቂቅ ማዘጋጀቱ ታወቀ። የኢትዮጵያ ህዝብ በቀን 3 ተቀርቶ በቀን አንድ እንኳን ትርጉም ያለው ምግብ ዘበት እየሆነበት መሆኑ እየታወቀና የሥራ አጥነት ቀውሱ ሰማይ ጥግ በደረሰበት የወያኔ ሽሞች ውስጡን የራሳቸውን ኪሶች ለማጥገብ የሚያደርጉት እርምጃ የታሪክ ድግግሞሽን ያሳያል ተብሏል። በንጉሱ ዘመን ሚኒስትሮች ለራሳቸው የደሞዝ ጭማሪ ለማድረግ ማቀዳቸው የዚያን ሥርዓት ግብዓተ መሬት እንዳፋጠነው ሁሉ የወያኔንም ቀብር ያጣደፈዋል ተብሏል። ከተገኘው መረጃ መረዳት የተቻለው በደሞዝ ጭማሪው የሹመኞች ደሞዝ ትንሹ 20 ሺህ ብር ሊሆን እንደሚችልና የሚኒስትሮች ደሞዝ ከ60 እስከ 80 ሺህ ብር እንዲሆን ከረቂቁ መረዳት ተችሏል።
የዳቦ ዋጋ በሶስት ወራት ጊዜ ውስጥ ለሁለተኛ ጊዜ ጭማሪ ማሳየቱ ታወቀ። ወያኔ ከውጭ የሚያስገባው የስንዴ ዋጋ በመጨመሩና የውጭ ምንዛሬ ዋጋ በፍጥነት እየጨመረ በመሄድ ላይ በመሆኑ ለነጋዴዎች የሚሸጥበት ዋጋ እየጨመረ በመሄድ ላይ በመሆኑ የዱቄትና የዳቦ ነጋዴዎች ሸማቹ ህዝብ ላይ የበኩላቸውን ጭማሪ ማድረጋቸውን ሲናገሩ ይሰማል። በዚህ መሰረት በአንድ ዳቦ ከአንድ ብር እስከ 3 ብር ጭማሪ እየታየ መሆኑ በርካቶች በቁጭት ሲናገሩ ይሰማል።
ወያኔ ህዝብን ለመግደልና ለመጨፍጨፍ ባቋቋመው ኮማንድ ፖስት አማካይነት በየቦታው የሚታሰረው የሚደበደበውና የሚገደለው ህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በመሄድ ላይ ነው። ማክሰኞ ሚያዝያ 2 የወያኔ አጋዚ ጦር አባላት በአለማያ ዩኒቨርሲቲ ተማሪዎች ላይ ባካሄዱት ጥቃት 32 ተማሪዎች በጽኑ የተጎዱ መሆናቸው ታውቋል። የተጎዱት ተማሪዎች ወደ ድሬዳዋና ሐረር ከተሞች ወደሚገኙ ሆስፒታሎች ሄደው እንዲታከሙ በዩኒቨርሲቲው ውስጥ ያሉት ሐኪሞች ቢያዝም የአጋዚ ጦር የከለከለ መሆኑ ታውቋል። የአስቸኳይ ጊዜ አዋጁ ከታወጀ ጀምሮ የወያኔ ኮማንድ ፖስት ከአለማያ ዩኒቨርሲቲ ከ20 የሚበልጡ ተማሪዎችን ወስዶ በማሰር እያሰቃያቸው ሲሆን ይህን በመቃወም ተማሪዎች ለሳምንታት ትምህርታቸውን አቁመው እንደነበረም ይታወቃል። የዩኒቨርሲቲው አስተዳደር ለተማሪዎቹ ምግብ በመከልከሉ ተማሪዎቹ ከቅጥር ግቢ ወጥተው ምግብ ፍለጋ በከተማው የተሰማሩ መሆኑ ሲታወቅ አሙስ ዩኒቨርሲቲው ባወጣው ማስታወቂያ ተማሪዎቹ ትምህርት የማይጀምሩ ከሆነ ከዩኒቨርሲቲው የሚባረሩ መሆናቸውን ገልጿል። ረቡዕ በወለጋ ቄለም ወረዳ ከምቦ በተባለች መንደር ነዋሪ የሆኑ የሰባ ዓመት ሽማግሌ አቶ መርዳሳ ያደሳ በወያኔ አጋዚ ጦር የተገደሉ ሲሆን ልጃቸው በጥቃቱ የቆሰለ መሆኑም ተነግሯል። በጎጃም፣ በጎንደር፣ በወሎና እንዲሁም በሌሎች አካባቢዎች በተመሳሳይ ሁኔታ በርካታ ዜጎች ተይዘው እየተሰሩ መሆናቸውም ይነገራል። በሐረርና በአሩሲ ብቻ በቅርቡ የታሰሩ ወጣቶች ቁጥር ከ5000 በላይ እንደሆነ አንዳንድ ምንጮች እየጠቀሱ ይገኛሉ። የዛሬ 150 ዓመት ሚያዝያ 5 ቀን አጼ ቴዎድሮስ ከመቅደላ ተራራ ላይ እጄን ሰጥቼ አገሬን ውርደት ውስጥ አልከትም በመላት በገዛ ሽጉጣቸው ህይወታቸውን ያሳለፉበት ቀን በመሆኑ ኢትዮጵያውያን በከፍተኛ ስሜት እያከበሩ ይገኛሉ። በዚያ ወቅት በወራሪው የእንግሊዝ ኃይል በ15 ዞኖችና በሺ የሚቆጠሩ በቅሎች የተጫኑ የኢትዮጵያ ቅርሳ ቅርስ ሀብቶች ተዘርፎ ተወስደዋል። በቅርቡ በእንግሊዝ ሙዚየሞች ውስጥ ከተቀመጡት ቅርሶች መካከል የተወሰኑት በተውሶ እንዲመለሱ ወስነናል የሚል ቃል የሙዚየሙ ኃላፊ በመናገራቸው በርካታ ኢትዮጵያውያን በሁኔታው ተከፍተው ተቃውሟቸውን ማሰማታቸው ይታወቃል። የወያኔ ውጭ ጉዳይ ባለስልጣኖች መጀመሪያ ቅርሶችን በውሰት መልክ ለማግኘት ስምምነታቸውን ለእንግሊዞቹ ከገለጹ በኋላ የህዝብን ስሜት በመረዳት ስምምነቱን የቀለበሱ መሆኑን ምንጮች ገልጸዋል። ቅዳሜ ሚያዝያ 6 ቀን የደቡብ አፍሪካዋ ኡክታጋ የዊኒ ማንዴላ ቀብር ስነ ስርዓት በብዙ ሺህ የሚቆጠሩ ህዝብ በተገኘበት በጆሃንስበርግ ከተማ አጠገብ በስዊቲው ስታዲየም ተካሂዷል። ለአምስት ሰዓት በቆየው ከቀብሩ በፊት በተደረገው ስነ ስርዓት ላይ በርካታ የዓለም መሪዎች፣ ታላላቅ ሰዎች እና የታወቁ የሰብአዊ መብት ታጋዮች የተገኙ ሲሆን በስነ ስርዓቱ ለተገኙት ከ40 ሺህ በላይ ለሚሆኑ ዜጎች የዊኒን ታሪክ የሚያጎላና ያደረጉትን አስተዋጽኦ የሚያወድሱ ንግግሮች በተለያዩ ሰዎች ተደርጓል። የደቡብ አፍሪካው ፕሬዝዳንት ራማፎሳ በንግግራቸው ዊኒ በትግሉ ወቅት የደረሰባቸውን በደል ሁሉ ቆራጥ ታጋይ እንዲሆኑ አድርጋቸዋል ካሉ በኋላ የገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ከፍተኛ ሽልማት እንዲሰጣቸው ሐሳብ የሚያቀርቡ መሆኑን ተናግረዋል። የዊኒ ትልቋ ልጅ ባደረጉት ንግግር ኔልሰን ማንዴላ ይፈታ የሚለው መፈክር በፊት እናታቸው ትግሉን ሕይወት ሰጥተው ሲታገሉ የነበረ መሆኑን ገልጸው በርካታ የፓርቲው መሪዎችና የዜና ማሰራጫዎች የእናታቸውን ትግል ለማጨለም ከፍተኛ ሚና ተጫውተዋል ካሉ በኋላ ከሞቱ በኋላ ትልቅነታቸውን ለመግለጽ የሚሯሯጡ ሁሉ በሕይወት እያሉ ቢነግሯቸው የተሻለ ይሆን ነበር ብለዋል። ከስነ ስርዓቱ በኋላ አስከሬኑ በክብር ወደ ማረፊያው ሄዷል። ዊኒ ማንዴላ ባላቸው ኔልሰን ማንዴላ ለ27 ዓመታት እስር ቤት በነበሩበት ወቅት የደቡብ አፍሪካና አፓርታይድ መንግስት በመዋጋት ግንባር ቀደም ሚና ተጫውተዋል። በትግላቸው ወቅትም እስራትና ግዞት የደረሰባቸው ሲሆን በምርመራ ግብረሰል ተፈጸመባቸዋል። ዊኒ መንፈስ ጠንካራና ቆራጥ ስለነበሩ ትግሉን መርተው ለድል ካበቁት መካከል በግንባር ቀደምትነት የሚጠቀሱ ናቸው።
የፍካሬ ዜና ፕሮግራማችን በዚሁ ይጠቃለላል። ዜናና ሙሻዘር ባይነታቸው ልዩ ቢሆኑም የተግባር ተመሳሳይነት ይታይባቸዋል። እንደ ተስካርና ሰርግ ድግስ ሁለቱም ይቆረጥባቸዋል። እዚያም ደንገላሳ አለ፣ እዚህም አለ። ልዩነታቸው አንደኛው ዘንድ ፈረስ ተጎትቶ ሲሄድ ሌላኛው ጋር ተጭኖ መሄዱ ነው። መጎተት መጫን፣ አንደኛው ዘንድ አድሮ ሮሮ፣ ሌላኛው ዘንድ አድሮ ከበሮ። ልዩነቱ ያ ነው። የሀገራችንን ፖለቲካ በዚህ መልኩ አጥርቶ መረዳት ያስቸግራል። እርስ በርሱ የተወሳሰበ ነው። ኢትዮጵያውያንን ለማዋዛት የሰለጠኑ ካድሬዎች በየጊዜው ይፈራሉ። አንዳቸውም ግን መስመራቸውን አጽልተው ሲጓዙ አልተስተዋሉም። ይህ ሁኔታ ለአንዳንዶች የቀን ደስታ፣ የሌት ዋይታ፣ ለሌሎችም ላም እሳት ወለደች እንዳትልሰው ፈጃት አይነት ሆኖባቸው ይገኛል። ውዥንብርን የሚያስፋፋ አንድም ጆርናሊስት ነኝ ባይ ለሙያው ተቆርቆሮ አልታየም። ይልቁንስ ለሚከፈለው ሶልዲ ሰብእናውን ሲሸጥ ነው የተስተዋለው። በጣም የሚያስደንቀው ከርዕሱ ጋር ምንም አይነት ግንኙነት የሌለው ትረካ ማቅረብ ምን ማለት እንደሆነ መረዳት ያቃታቸው ናቸው ብሎ ማለት በጣም ይከብዳል። ሆን ብለው የሚያደርጉት ነው ብሎ መቀበልም ይቸግራል። ብቻ جورناليزم يمي بال تمرت باغري تولاي اللوي ببال سهتتاي هونم اس دنگت زينا بميل رئيس من متبقى اتشالال مچم بقو نگراي هونم نگرگن زيناو رئيسونا يكتلم منم اس دنگت نگر يلبتم من يميلوت يغازي تأينت مويا ياسگن يو وطيتن دونا اكزيري وقاو يه كي يفرنجو اگر يميل لكا كم اوكاد اگراوي فايدا اندري لو ببزو قدوش لاي تايتوال با ايتيوبياوي وسند بونارا يمياسا درو تسينو كاللالاي هونم مكنياتم اس دنگاج زينا اللين كالا يمي تبكو زغنين نگرناو يسرق زينا لي هوناي چلم بزينة تليتا ادماج اگن يالو تبلو كهونا لا بشاي سرام وشكار تابلو عندك الزيكا فرجه يمي ملسو نگراي نورم يلكس ليلة عملا مفلقنو يمي الشالو ابدنكوا يسو قلب يمي سبو دنگاي كل كلوب مكامتو نو بمتابتم بايمتابتم دنگاون كل كلوب مكامتو ليو تكرتي السطوال غازيتانيا بميا كربو پروغرام سايهون رئيسون بمان شوارر يمي جنج زنا اللبلو كامنا يمي الشالو راسون بفتش نو كمياو غار ليلايو يمي چل چگر يفتر بطال ማንነቱ ከጥያቄ ውስጥ የሚያስገባበት ችግር የተስካር ግብዣ ተቀብሎ ማሳረጋው ነፍስ ይማር ማለት መሆኑን በመዘንጋት ማርያም በሽልም ታውጣሽ ቢል ቢያንስ ከባህላዊ ተራ አያስመድበው የዚናው ታሮች ራሳቸውን የሚከታተሩበት ሁኔታ ሊኖር ይገባል የመለስ እድገትና ትራንስፎርሜሽን እቅዱሽን ያካተተ በመሆኑ በዚህ ውስጥ የተጠቁ የጋዜጠኝነትና የኪነት ሰዎች ናቸው በተቃዋሚ ጎራ የተሰለፉት ሳይቀሩ በዚህ የወያኔ ወረርሽኝ በሽታ የተበከሉ ሆነዋል ያበሻውን አድማጭ በደንብ የተረዱት አይመስልም ውሸታል ወድም እኔ ብሎ ቢነግራቸውም አልሰሙትም የኢትዮጵያን ህዝብ የማጭበርበሪያና የማዋዣ ፕሮፓጋንዳዎች የሚያደናግሩት ቢሆን ኑሮ ደርግም ከስልጣኑ ባልወረደ ነበር ወያኔም በህዝብ ባልተተፋ ነበር የኢትዮጵያን ህዝብ አጭበርብሮ ድጋፍ ማግኘት አይቻልም ማታለልም ማወና በደም ለጊዜው ቢሆን እንጂ ዘለቄታ አይኖረውም ከኪነ ጥበብ ውስጥ ክብሩን ያላስነካው ስነስዕል ብቻ ነው የለቀለቀ ሁሉ ሰዓሊ የማይባልበት ሸራ በመወጠርም ሆነ ቀለም በመበጥበጥ ባለሙያ ተብሎ መወደስ የሌለበት ጥበብ ነው ማይክሮፎን የጨበጠ ሁሉ ዘፋኝ ያነበበ ሁሉ ጋዜጠኛ የማይባልበት ሁኔታም ቢፈጠር ጥሩ ነው አለበለዚያ የባሳ ታምጣ አድማጭ እንዳይታጣ ብሎ መጸለያው ጊዜው ሩቅ አይሆንም
Let's go.
ዋነኛው የሰላም ጠር የሰላም ጣላት ወያኔ ነው። በዚህ በዚያ በታሪክ እንዳየነው ገዢ መደቦች የሰላም ጠርና ጠንቅ ናቸው። ህዝብ መብቱን በሰላም ሲጠይቅ ይህ እንኳ ተፈታታኝ ስለሚሆንባቸው ወዲያውኑ ወደ አፈናና ግድያ ያመራሉ። የሰላሙን አማራጭ ጎዳና ለመውሰድ ዴሞክራሲያዊ መሆንን ይጠይቃቸዋልና ለዚህ ዝግጁ አይደሉም። አፈጣጣራቸው ይዘታቸውም አይፈቅድላቸውም። ይህ ደግሞ በታሪክ የተረጋገጠ ሐቅ ነው። ደግን እንደ ምሳሌ እንውሰድ። የህዝብን ትግል ማጅራት መጥቶ ድሉን ከነጠቀ በኋላ አብዮቱ ሞግዚት አያስፈልገውም በሚል የተነሳውን ተቃውሞ ሊያጠፋ የሞከረው በኃይል ነው፣ በጸረ ሰላም መንገድ። አንዳንድ የተወናበዱና ደርጎች የሆኑ ፋሽስቱ ኮሎኔል ወደ ኃይልና ጸረ ሰላም እርምጃ ሄደው በሌሎች ተገዶ ነው በሚል ቅጥፈት ሲጨማለቁ ስናይ ቆይተናል። ማን ነው ደርግን አጼውን አፍነ ግደል ያለው? ኢትዮጵያ ትቅደም ዓለምንም ደም ተብሎ ሲለፈፍ ቆይቶ ማን ነው ደርግን ገፋፍቶ ሚኒስትሮችና ሌሎች ተቃዋሚ የሆኑትን በውድቅት ረሽን ያለው? ማን ነው ህገወጥ ግድያና ደም ማፍሰስንም ያሰፈነው? በዚያን ወቅት የደርጎቹ አማካሪ የነበሩት እነ ዶክተር መስፍንና ሌሎቹ እንጂ ኢሃፓ ተጠያቂ ሊሆን አይችልም። ጸረ ሰላም ሆነው የደም መፋሰስን ጎዳና የመረጡት የስልጣን ሌቦቹና አምባገነኖቹ ናቸው። ኢሃፓ በመጀመሪያ ጥይት ተኮሰ የሚለውን ቅጥፈት ለማስተናገድ ውዳቂዎቹ ገና እድል ሳያገኙ ደርግ አጼውንም ስንቱን ሌላውን ዜጋም ገድሎ ጨፍጭፎ ሰላማዊ ሁኔታን አፈር አብልቶታል። ይህ ነው አቆ ወያኔ በኃይል በግድያና በክህደት ለስልጣን እንደበቃ የሰላም አባወራ ነኝ ብሎ ሊያወናብድ ተፍጨርጭሮም ነበር። ከጭፍሮቹ ጋርም ሆኖ ህዝብ ጦርነት ሰለቸው የሚል ሰበካም ሊግተን ሞክሮ እንደነበር አረሳንም። በበኩላችን ህዝብ የሰለቸው መጨቆንና መበደል ነው እንጂ መብቱን ለማስከበርማ ህይወቱን ዛሬም ሊሰጥ ዝግጁ ነው ብለናቸው ነበር። ሳይውል ሳያድር ግን ወያኔ በህገ ወጥ መንገድ ስልጣን ሲይዝም ሆነ አገር ሲያስገነጥል የተቃወሙትን ገደለ፣ ህዝባዊ ድርጅቶችን አፈረሰ፣ ተቃዋሚዎቹን ማሰር ማጋዙን አጧጧፈ። የሰፈነው የሰላም ሳይሆን ጸረ ሰላም ሁኔታ ነበር፣ ዘረኝነት ነበር፣ አማራን የማጥፋት ዘመቻ ነበር። ከዚያ የተከተለውን ሁኔታ የምናውቀው ነው። ወያኔ አምባገነንነትን በአገራችን አሰፈነ፣ ያሰራቸውንም አጠፋ ገደለ፣ ተቃዋሚ የሚባሉትንም ሁሉ ረገጠ፣ ሰላምን አጠፋ። በዚህ አሰቃቂና ረጅም የመከራ ሂደት ህዝብ የወያኔን ማንነት እንዲያውቅ በአቅማችን ሁሉ ያላደረግነው ጥረት የለም። ሰላምና እርቅ ብለው ያውም የባዕዳን ዋስትናን አግኝተው የሄዱትንም ከቦሌ አፍሶ ሲያስር ሰላም አይገባኝም ብሎ ለዓለም ሁሉ ነገረ። ገዢዎች ሰላም የሚፈልጉት እነሱ በሚፈልጉት መሰረትና ልክ ለነሱ ህዝብ እንዲሰግድ እንዲገዛ ነው። ለነሱ ሰላም ማለት እጅን ለጭቆና ሰጥቶ ቀንበርን መሸከም ነው። ሰላም የሚሰፍነው ህዝብ ሁሉ ለነሱ ሰግዶ ሲገዛ ብቻ ነው። ይህ ሊሆን ባለመቻሉ በወያኔ መቼም ሰላም ሊመጣና ሊሰፍ የሚችል አይደለም። ወያኔን ሰላም ሰላም ብለው የሚለማመጡ ጉዶችም ከማፈሪያነት ማለፍ የማይችሉትም ለዚህ ነው። የማይሆነውን ላይሆን ጉም ሊጨብጡ ይማስናሉና። የማንኛውም አገር ህዝብ የሚፈልገው ሰላምና መብቱን ነው። ይህ ሊሟላ ካልቻለ ግን ወደ አመጽና ወሳኝ ትግል ያመራል፣ ሌላ አማራጭ የለውምና። ህዝብ ሰላምና እርቅ ሲል የወያኔ ምላሽ ምን እንደነበር ሁሉም ዜጋ ያውቃል። ወኔ ካላችሁ ብረት አንሱና ሞክሩን፣ ጦርነት እናስተምራችኋለን ነው ያሉን። ጸረ ሰላም ብለው ነው የዘመቱብን። ውይይት ሲባሉ ተሳለቁብን እንጂ አዎንታዊ ምላሽ አልሰጡንም። ሰላም ስንል ጦርነት ነው ያሉት ሁሉም ጊዜ። የሰላም ጠላት ገዢዎችና ወያኔ ናቸው እንጂ ህዝብና ተቃዋሚዎች ሰላምን ሲፈልጉ ብዙ ጊዜ አጥፍተዋል። የዚህ ሁሉ ጊዜ ተመክሮ ማለትም የ27 ዓመታት ተመክሮ በምንም ጊዜና ሁኔታ ወያኔ ለሰላም አለመቆሙን ያረጋግጣል። ሰላምን ፈላጊዎች ጸረ ወያኔ ሆነው ወያኔን ማስወገድ ቀዳሚ ግዳጃቸው ነው። ዛሬ ለውጥ መጣ ዲሉን ሲዳዱና ሊያወናብዱ ሲፍጨረጨሩ ለነጠይቃቸው የሚገባውም ይህንኑ ነው። ሰላም ከፈለጋችሁ ለውጥ ካላችሁ እስቲ በቀድሚያ ሁሉን የፖለቲካ አስረኞች ልቀቁ። እስቲ አዋጁን ሰርዙና ኮማንድ ፖስት የተባለውን አፍርሱ። እስቲ በየቦታው ህዝብ ላይ የሰፈረውን ያፈና ጦር አስወግዱ። እስቲ ሁሉም ተቃዋሚ ድርጅቶች ለዴሞክራሲያዊ ሽግግር የሚሳተፉበትን መድረክ አዘጋጁ። ቀላል ፈተና እስቲ ለፉት። ወያኔ ራሱ የሰላም ጠር መሆኑን እመኑና ለመቀየር ተነሱ። በተጨባጭ በተግባር ነው የፖለቲካ ግብጋሚ። ሁሉም የፖለቲካ ድርጅት ስለራሱ ያለውን ግምት በሸበረቁ ቃላት አጅቦ ማቅረቡ የተለመደ ነው። ድምዳሜ ሊደረግ ግን የሚችለው ከስራው ነው። ወያኔ ጸረ ሰላም ነው፣ ህዝብ ጸረ ሰላም አይደለም። በህዝብ በኩል በሰላም ችግሮችን ለመፍታት የተደረጉ ጥረቶችን ሁሉ በኃይል ያከሸፈው ወይም በእንቢታ ያፋለሰው ወያኔ ነው። የ27 ዓመት ተመክሮ ደግሞ ወያኔ ዛሬ የሚቀየር የሚሻሻል ነው የሚል ጥቆማ አይሰጠንም። ለዚህም ነው ወያኔ በሰላም የህዝብን ድምጽ አዳምጦና አክብሮ ስልጣን ይለቃል ብሎ መመኘት ማሰብ ስህተት ነው ብለን ደጋግመን የምናቀርበው። 27 ዓመት ከወያኔ ጋር እጅና ጓንት ሆኖ የሰራውም ግለሰብ መቀየር ቢያዳግተው አንድም ከወያኔ ስርዓት ለመለወጥ ዝግጁ አለመሆን ሲሆን፣ በሌላ በኩል ደግሞ ለሰውየው አንድ ሎሌ ለሁለት ጌታ አይገዛም ስለሚሆንበት ነው። ከህዝብ ጎን ወይም ለወያኔ ማደር። ዛሬም ቢሆን ስልጣን በወያኔ እጅ ናትና የዚህን ሐሰትነት የሚከራከሩ በተጨባጭ እነዚህ ድርጊቶች ሲከናወኑ ማሳየት መቻል አለባቸው። ማለትም ሁሉን የፖለቲካ እስረኞች መፍታት፣ የአስቸኳይ ጊዜ አዋጅን መሰረዝና ኮማንድ ፖስትን ማፍረስ፣ ሁሉን አቀፍ የሽግግር ስብሰባ ሁኔታዎችን ማመቻቸት ወዘተ። ባጭሩ 27 ዓመት የተጫወቱብንን ጊዜ ስጧቸው ቧልት ዛሬም ሊደግሙ መፍቀድ የለብንም ማለት ነው። የተጀመረውን ትግል ለማስቆም ወያኔ እየዘመተ ነው እንጂ የህዝብን ጩኸት እያዳመጠ አይደለም። ይገላል፣ ያስራል፣ ፈታው ብሎ አወናብዶ የፈታቸው የማይጎረብጡት ቢሆኑም መልሶ ያስራል። ህዝብን እርስ በርስ ያጋጫል፣ ባፈናው ይቀጥላል ወዘተ እንጂ ሰላማዊ መፍትሄ ሊሻ አልጣረም አልተቻለውም። አዲስ ጠቅላይ ሚኒስትር የሚለውም እርምጃ የዚሁ የትግልን ማፈን ፍላጎት ነጸብራቅ ነው። ይህን ስንል በገዢዎቹ መካከል ያለውን ቅራኔና እኔ ይበልጥ ልብላ እኔ ይበልጥ ልጋጥ ፉክክር መኖሩን ዘንግተን ወይም ቦታ ሳንሰጥ ቀርተን አይደለም። ግን የፖለቲካ ስልጣንን መሰረት ደግሞ አጥብቀን ተረድተናልና ዳግም በይሆናል ተስፋ ስንዘወር መቆየት የምንመርጥ አይደለንም። እባብን ያየ በልጥ መደንገጡ የሚጠበቅ ነው። እርቅና ሰላም ጉባኤ በሚል የሄዱትን ከቦሌ አስሮ በመከራም ሊፈታ እንደተገደደ አንዱንም 18 ዓመት በግፍ አስሯል አረሳንም። ወያኔ ውይይት ሲልም ለራሱ የሚያመቹትን መርጦ እንደጀመረና እነዚሁም ከብደውት እንዳቆመው የምንዘነጋው አይደለንም። በአሜሪካ ዋስትና ወደ ጊዮኑ ጉባኤ የሄዱትን አሜሪካ ከርቷቸው ተያዙ እንጂ ከእስር አላዳናቸውም። ይህን ሁሉ ማንሳት የምንገደደው ባለስልጣን ወያኔ ሲሆን ተሿሚዎች የስም እንጂ የስልጣን ባለቤት ሊሆኑ የሚችሉበት ሁኔታ የለም ለማለት ነው። ጦር አላቸው? አፋኝ ተቋሙን ያዛሉ? ኃይል በሁሉም መስክ አላቸው? መልሱ የላቸውም የሚል ነው። በዚህ ሁኔታ ደግ ቢመኙም የራሱ በጣም አጠራጣሪ ነው። በስራ ሊያውሉ አቅም የላቸውም። ወያኔ ጸረ ሰላም ኃይል በመሆኑ በአፈናና ግድያ መፍትሄን አገኘው ብሎ አማኝ ነውና ዛሬ ሞት አፋፍ ላይ ሆኖ ሰላማዊም ህዝብን አዳማጭም ሊሆን የሚችል አይደለም። ሰላም ከተባለማ እነሱ ጦርነት እንሰራባቸዋለን ብለው ሲያጓሩ ህዝብ እርቅና ሰላም ነበር ያለው። በሰላም ሲሰለፍ በጥይት አስተናገዱት እንጂ ህዝብ ብረት አንስቶ ግብ ግብ አልገጠማቸውም ነበር። ሰላም ሰላም ብለው ለወያኔ ጠቃሚ ሰበካን ያሰሙትም ምንም የሰላም ትግል ያላደረጉ መሆናቸውንም ታዘበ እንጂ ህዝብ ጦር አምጣ ብሎ እንደ አጼ ልብነ ድንግል መሬቱን አልደበደበም። በርግጥ ገና ከጧቱ ወያኒ በሰላም የህዝብን ድምጽ አዳምጥም ያለው ይሃባ ኢአግን መስርቶ በሜዳ የብረት ትግል ማድረግ ብቻ ሳይሆን የሁለገብ ትግልን አስፈላጊነት ሲከሰከስ ቆይቷል። የማንን የደሃ ልጅ ለማስጨረስ ያሉን አመታት ፈጅተው ሁለገብ ትግል ቢሉም በአፋዊ ደረጃ በመጀመሪያው ግን የጦርነትን ጎዳናና አማራጭ የወሰደው ራሱ ወያኒ ነው። አዲስ አበባ የገባው በታጋዮች አስከሬን ላይ ተረማምዶና ተቃውሞው የተሰለፉትንም ተማሪዎች ገድሎ ነው። ስንቱ ነው የነዚህን ሰማዕት ገድልና ስም የሚያስታውስ 27 የመከራና የደም ግብር አመታት። ስንቶቹ ናቸው ሰላማዊ ተቃውሞን አልፈው ብረት አንስተው የተገደሉ? ተስፋ የታደሰ፣ አሰፋ ማሩ የወያኔ ጸረ ሰላምነት ሀብለው ሲጀምሩና እስከዛሬም የሚታይ ነው። ይህ አቆኖስ ካለ ድረስ የትግል ስልቱን የወያኔ ማንነት ይቃኛዋል። በአመጽና በመረት የለሽ ትግል ወያኔ ይወገዳል ወይስ በሰላም ስልጣን ይለቃል የሚለው ምላሽ ሰጪ ወያኔ የነበረበት ጊዜ አሁን አክትሟል። ህዝባዊ አመጽ ከጀመረ ከጥቂት አመታት ጀምሮ በሺዎች ህዝብ ሰማዕት ገብሯል። በቆሻሻ ናዳ በቂሊንጦ ቃጠሎ ወዘተ የሞቱትንም ሳንረሳ ወያኔ የወሰደው ምርጫ በኃይል ጣሉኝ የሚል ነውና የሚወስዳቸው የማደናገሪያ የማወናበጃ እርብጃዎች ሁሉ ከንቱና ማንነቱን የሚቀይሩ አይደሉም። ሊቀይሩም አልቻሉም፣ አይችሉም። ህዝብ በቁርጠኝነት አምጾ ተነስተዋልና ትግሉን በአቋራጭ ለማስቆም የሚቻል አይደለም። እኛ ይህን እንላለን። ሌሎች ደግሞ ከወያኔ ፍርፋሪ ወይም ከቅርጫው ሽንፍላ ለማግኘት በቃ ከወያኔ እንተቃቀፍ፣ የወገናችን ደም አይሽተተን እያሉ ናቸው። ዛሬ ያለው ግብግብ ይህ ነው። አድርባዮች ያው ያየን ያወቅናቸው የቀን ጅቦችና ወንበር ገፊዎች ቀና ብለው ጫጫታ በማሰማት ላይ ናቸው። በ1983 ያ መዘዘኛ ዶክተር ለልጆቼ ጊዜ እንስጥ ብሎ ከመለስ ጎን ሆኖ የተማጠነውን አይነት በርታ ከጀርባህነን ጥራን እንመጣለን የሚሉት ቡድኖች አድማጭ ቢያጡም መጮኻቸው አልቀረም። ከዚህ ጩኸት መሃልና በግንባርም የታወቁ የወያኔ ቅጥረኞች ክህደቶች መኖራቸው በራሱ ይችን ጦጣ ቀደምም አይተናታል ሊያሰኘን ይገባል። ህዝብ የሚፈልገው ለውጥ ወያኔን ያስወገደ ነው። ህዝብ የሚፈልገው ለውጥ ሊሆን የሚችለው ሁሉም አገር ወዳድ ኃይል የለውጡ አምጪና የሂደቱም ተካፋይ ሲሆን ነው። በጓዳ ወይም የየባዕድ አገሮች መሰብሰቢያ አዳራሽ ከህዝብ እይታ ውጭ ከወያኔ ጋር ለመደራደር እየተቃጣ ያለውም በድል የሚጠናቀቅ እንደማይሆን ከወዲሁ ልንነግራቸው እንፈልጋለን። የተወሰኑ ኃይሎችንም ወያኔ አይፈልጋቸውምና ከህብረት ጥረት እነሱን ማግለል በሚል እየተካሄደ ያለውም ውድቅ እንደሚሆን የሚያጠራጥር አይደለም። ስህተትን ላለመድገም ያለፈውን ስህተት መገምገም በጣም አስፈላጊ ነው። መለስ ዜናዊ ማን ነው ለሚለው የሚያውቁት መልስ በመስጠት ገና ሳይጸና ሳይደላደልበት እንታገለው ሲሉ የለም ለውጥ አምጪ ነው ብለው ወገኖችን ያደናገሩት እምብርተ ቀዳዳዎች ዛሬም አሉ። ዛሬም ተመሳሳይ ትንፋግ ሊለቁብን ተነስተዋል። ወሰን ጊዜ ያልነው አለምክንያት አይደለም። የህዝብን ትግል ቀጥሎ ወያኔን ማስወገድና አገርና መብትን ማስከበር አሊያም ትግልን አቋርጦ ከወያኔ ወጥመድ ገብቶ አገርንም ህዝብንም በከፍተኛ ደረጃ መጉዳት መሃል መንገድ የለም። ልዋጭ የተባለውም ፋይዳ ቢስነቱን ለማወቅ መጠበቅ የለብንም። ፋይዳ ቢስ ነው። ጸረ ወያኔ መራራ ትግላችን ይፋፋም። ድል ለሰፊው የኢትዮጵያ ህዝብ ጸረ ወያኔ ትግል።
It
يرغب يالتموالا فلاغوت وياني سماي لاي اهل توقع ببال ابكو كايني غبا يميل افرتابيس واشونو تبلوال انداي كير يما يشلبت كمونو باشاكر كتفت لهاية سبات تمتات سلطان سلا درسو سلا كويو عدي زدي لمار لكا يراي چلم زارين بيهون بياغتا چاو يمي ورا چاو خاصت اللعنكس زرنجنت اللعكرم قفل لكت المهنون مچ يمبيهون مچ مسات مزناغات يمبيوغز سيتاتناو وياني تكورتا چلن كواننا قدهان ستو ودملستن يا قدهو چه مملس چلو تاندارلو فسوفي سياساي توال باونو قزي واننا قده قبات چن انديتي موالال مالتم يو ياني اقزاز انديتي انكوتا كوتا الهونو سالة يتشو موتك لاي منستر ايرابال ايرابام لو تيامتال ايامتام ودنبلو ايتا چنن زورو تي جنيال بتالي باو چاگرو چالو زيگا نگتبا باو ياني يمي شوفر تلالام امبرتال بام هونو قطلو لنا و ياني يمي فلقون لياغين ايه چالنو مالتمي قبال يمي جمعراو يو ياني مرهاگر كهونا يه كالونا يا يمي السلليت نبارو ديموكراسي كسفنا با توبيا تلاسر كالونا جن تغن تلن يمي النبار باو لتگر و لزاف لاي من تلتر ود يانياوي سمرتنا امنتناو አሁንም ባንድ በኩል ለውጥ ያመጣል ማለትም የህዝብን አመጽ ያበርዳል የሚለውን ሲሾም በሌላ በኩል ደግሞ የትግራይ ተወላጆችን በመጥጥብ አስፈራርቶ ከጎን ለማሰለፍ ፈርጀ ብዙ ሲራውን ያጠነጠነ ነው አንድሹም ወያኔን ተችቶ ዲስኮርስ ላሰማ እውነትም ጸረ ወያኔ ነው እውነትም ለህዝብ ሲል ሊሰዋ ተነስተዋል ብሎ መደምደም የሚቻል አይደለም የታወቀው ከሃዲ ክህደቱ ለምሳሌ አገዛዙን አመረው እንዲታች ተአማኒነቱንም እንዲያገኝ ፈቅደውለት ለይስሙላም ወር አስረውትና ማንዴላ የሚል ታፔላም ራሳቸው ለተፈውበት ስንቱን እንዳወናበዱ የምንረሳው አይደለንም በባባንዴ ተነደፈ ሁለተኛ የሚደገመው ሞኝ ጅል ከሆነ ብቻ ነው ይህ ባንድ በኩል ለአሁኑ ጅምብር ማሳሰቢያ ሲሆን በሌላ በኩል ደግሞ ወያኔ አሁንም ፍጹም ስልጣንን በእጁ ይዞ የትግራይን ህዝብ አደናግሮና አስፈራርቶ ከጎኑ አሰልፎ በያዘው ክፋትና ዘረኝነት ሊቀጥል ማቀዱ ይታያል በአንዱ ተደጣፊው አፍ እንደተናገረው የምን የሽግግር መንግስት አታልሙ ሲልም ተሳልቆብናል ስልጣንን ከማንም ሊጋራና በመጠኑም ቢሆን ሊቀየር ከቶም ዝግጁ አይደለም የሰላም ጉባኤና የትግራይን ህዝብ ቅስቀሳ የሚለው ስምሪቱ ይዘቱ አስፈራርቶና አይዞህ ተዘጋጅተናልም በብሎ የትግራይን ህዝብ ከጎኑ ለማሰለፍ ደፋ ቀና ማለት ነው አዲሱ ሹም ሁሉን አቀፍ ጉባኤ እጠራለሁ ሲል በማይረባው ፓርላማ እንኳን አንድም ተቃዋሚ እንዳይገባ ያደረገው ወያኔ ይሄን መቼም ቢሆን መች እንደማይፈቅድ አፋችንን ሞልተን የምንናገረው ነው ተለጣፊ ሊሆኑ የሚችሉት ጋር ሊነጋገር የሚችል ቢሆንም ጀምሮ ያቋረጠው ድርድር መሆኑንም እናውቃለን ነፃና አገር ወዳድ ከሆኑ ኢትዮጵያዊ ድርጅቶች ጋር ወያኔ ሊደራደር ቅንጣትን ፍላጎት የለውም። ለሁሉም መፍትሄው የትግራይን ኃይል ማጠናከር ነው በሚል መደምደሚያ ላይ ነውና የትግራይ ተወላጆችን በተራ ወታደርነት ወደ ጦር ለማስገባት ምልመላ ሊጀምር ተሰናድቷል። ወያኔ ከጨነቀው እነ ሙሉ ዓለምን እነ ዓለማየሁ ኦቶምሳን የሸኘበት መንገድ አሁንም አለለት። ወያኔ ከባድ ውጥረት ውስጥ የገባው ምንም የፖለቲካ እስረኛ የለም ሲል ቆይቶ የተወሰኑትን መፍታት የተገደደው ውስጡ ቀውስ በቀውስ የሆነው በማንም ግለሰብ ወይም ቡድን ብቻ ጥረት ሳይሆን በህዝብ አመጽ ነው። ህዝብ በከፈለው መስዋዕትነት ነው። ከፊል ድል ተገኘ የሚሉም ካሉ ትግሉ መቀጠሉን ሙሉ ድልን መቀዳጀት ወሳኝ መሆኑን ሊስቱ አይገባም። ለውጥ ሊመጣ የሚችለው በወያኔ ፈቃድ ሳይሆን በህዝብ ትግል ቀጣይነትና ድል አድራጊነት ብቻ ነው። ይህን ሀቅ መዘንጋት አገርን ያሳጣል። ትግሉ ይቀጥል ማለትም ግድ የሆነው ወጣም ወረደም ይህ ብቻ ይድላችን ዋስትና በመሆኑ ነው። ቀጣይ ትግል ወያኔን አስጨንቆና አዳክሞ ለጥቃት የሚያጋልጠው ይሆናል። ይህም ለለውጥ ፈላጊዎች ሁሉ ጠቀሜታ እንደሚኖረው ግልጽ ነው። ትግል ቆሞ ከወያኔ ጋር ለመደራደር ትላንትም ቋምጠው ድርጅትን ሊከፋፍሉ የሞከሩ የፖለቲካ ስልቦች ከመቅጽበት ጥራን እንመጣለን እነሆ ድጋፍም እንሰጣለን ብለው ከወያኔ ዘረኛ ጫማ ስር ተደፍተዋል። ወያኔ ግን ትግሬ ይጠናከር ይተባበር በሚል አዙሪት ገብቷል እንጂ ለሰጋጆቹ ቀዳዳ ሊሰጥ እስካሁን ፍላጎትን አላሳየም። አንጃም ሌንጮም ከዚህ በፊት ለምነውም ተለማምጠውም አልሆነላቸውምና ዛሬ እነሱን በማቀፍ ምንም ፋይዳ እንደማያገኝ ወያኔ የሚያውቀው ነው። ግን ማን ከሃዲና ባንዳ የወያኔ መጋዣ መሆኑን ሁኔታው በግልጽ አሳይቷልና ጠቃሚ ነው። የኢትዮጵያ ህዝብ ደም የገበረው ዴሞክራሲያዊና ህዝባዊ ስርዓትን ለማስፈን ነው። ስለዚህ የተነሳበት ግብ ስላልተቀየረ ወያኔን የማስወገድ ፍላጎቱም ስላልተሟላ ትግሉ መቀጠል አለበት። ትግልን እየቀጠሉ ቀበቶን ጠበቅ አድርጎ ወያኔን እየታገሉ እስቲ እንየው የሚባለውን ማየት የሚቻል ነው። ትግልን አቁሞ ግን ሙሉ ተስፋን በወያኔ ላይ አድርጎ ሊሆን ሊገኝ የማይችል ለውጥ መጠበቅ ኢትዮጵያን ያሳጣናል። ደማቸውን ባፈሰሱ ወገኖቻችን ላይ ህፃናትም ሳይቀሩ በሁሉም ላይ መቀለድ መሳለቅ ይሆናል። ከአገር ወዳድ ዜጋ ምንም የማይጠበቅ ነው። የጥበትና የአድርባይነት ወገኖች ግን በቃኝ በዚሁ ቢሉ የምንገረም አንሆንም። ውድቅ ከሃዲዎች ብለን ከወያኔ ደመራን የምንታገላቸው ይሆናሉ እንጂ። ወያኔ ለማደናገር በድረገጾቹም በወሬ አናፋሾቹም በኩል ሰፊ ዘመቻ ይዟል። በትግራይ ስብሰባው የአስቸኳይ ጊዜ አዋጅ መቀጠል አለበት ቢልም በባዕድ አለቆቹም ይህን አዋጅ አንሳ ስለመጣበትና አዋጁን በተጨባጭ ምንም ለውጥ ያሳየ ባለመሆኑ ለውጥ የመጣ ለማስመሰል አዋጁ እነሆ አነሳለው ሊልም ተዘጋጅቷል። ማዕከላዊ መዘክር ሙዚየም መሆን ሲገባው ወያኔ ይህን ውድ መሬት ለመቸብቸብ በመነሳት ዘጋው ማለቱ ምንም ፋይዳ ያለው እርምጃ አይደለም። የይፋና የምስጢር እስር ቤቶች ውስጥ ሲየሩ እንደቀጠለ ነው። እስረኞቹም ወደ ሌላ ተሸጋገሩ እንጂ አልተፈቱም። አሁንም ቢሆን ዋና ጥያቄ ሆኖ የሚገኘው ሁሉም የፖለቲካ እስረኞች ይፈቱ የሚለው ነው። በየቦታው በሬቻው፣ በወልዲያ፣ በኮንሶ፣ በጋምቤላ፣ በአምቦ፣ በጎንደር፣ በባህር ዳር ወዘተ ወገኖችን የጨፈጨፉና ያስጨፈጨፉም በቁጥጥር ስር መግባታቸው የግድ ነው። ወያኔ ረሃብን ሲያሰፍን መፈሰክን በኑሮ ውድነት ከልክሎ የቆየ ሲሆን ሁሉን አቀፍ የሽግግር ሂደት ከሚለው ጋርም የኑሮ ውድነት እንዲቀንስ፣ የሰራተኛ ደሞዝም እንዲጨመር፣ ከመሬት መፈናቀል እንዲያቆም ወዘተ መታገል የግድ ይሆናል። ለዚህም ሁሉም ገንዘብ ማግኘት ከተፈለገ በቢሊዮን የዘረፉንን የሙስና ባለጌዎችን በመያዝ ገንዘባችንን ማስመለስና ማስከበር የሚቻልና የሚገባም ነው። ከመሬቱ የተፈናቀለውም ዜጋ ፍትህን ይጠይቃል። ሌላም ብዙ ጥያቄዎች። እስረኞች ሳይፈቱና ግብረስየል የፈጸሙ ሳይያዙ የሆነ እስር ቤት ዘጋን ብሎ መቀላመድ ፍሬቢስ ነው። ለነገሩ ስንት ታሪክ ያዘሉት ከርቸሌም ማዕከላዊም ሙዚየም የህዝብ ትግል መዘክር መሆን ነበር የሚገባቸው። የትግላችን ግብ ደማችን የፈሰሰለት የወያኔ ስርዓትን አስወግዶ በህዝባዊ መንግስት ለመተካት ነው። ለዴሞክራሲና ዘረኝነትን ላስወገደ ስርዓት እውን መሆን። ወያኔ ሊክድ ቢቀርም የትግራይ የበላይነት ሰፍኖና አገዛዝን ገላጭ ሆኖ ይገኛል። ይህ መወገድ አለበት። የኢትዮጵያ ህዝብ በዴሞክራሲ በአንድነት ሊኖር እንዲችል የወያኔ ስርዓት ማክተም እንጂ መቀጠል የለበትም። ወያኔንና የምኞትን ፈረስ ልጓም አይገታውም ተብሏል። በግፉና በወንጀሉ ሊያጅቡት የተነሱትን አጥብቀን የምናወግዘው ለዚህ ነው። በወያኔ የበላይነት ስር ወያኔ በሚፈቅደው ተጉዞ ምንም ስርየት ለኢትዮጵያ አይመጣም። አዴ ለሚሉ 27 ዓመት አየነው እኮ እንላቸዋለን። ወያኔ ስካልተወገደ ምንም የሚበጅ ለውጥም ስለማይመጣ ባዳንም ወያኔን ጠግነው ሊያስቀጥሉ እንጂ ለውጥን ፈላጊ ስላልሆኑ ናቸው ብሎ ማሰብ ቅዠት ነውና ከዚያ በኩልም ለህዝብ ግብ ድጋፍ መጠበቅ የሚያዋጣ አይሆንም። በመላ አፍሪካ አሜሪካም ሆነ ቻይና ለህዝብ የሚበጅ አቋም ያላቸው ኢምፔሪያሊስት በዝባዥ ኃይሎች ናቸውና የህዝብና የነሱ ጥቅም ሊገጥም የሚችልበት ሁኔታ የለም። ወያኔ ተዘጋጅተናል ብሎ ሲደነፋ ለለውጥ ሳይሆን በቆየበት ዘረኝነት ለመከተል ቆርጦ መነሳቱን ነው። በትግራይ ዞረን ህዝብን እንቀሰቀሳለን የሚለው ለለውጥ ሳይሆን ለግፈኛ ዘረኛ አገዛዙ መከተል አስፈላጊነት ነው። ወደ 1983 ጊዜ እንስጣቸው መለሰስንንም እጽድቅ ብዬ ባዝለው ተንጠልጥሮ ቀረን አስታውሱ ይለናል። የተጀመረውና መስዋዕትነት የተከፈለበት ትግል መፋፋም እንጂ መቀዝቀዝ የለበትም። ግባችን ወያኔን ማስወገድ ነው። አልተቀየረም፣ አልተሟላም። ፍላጎታችን ዘረኛ ስርዓትን አስወግደን ህዝብ የሚፈልገውን የፍትህ ስርዓትን መመስረት ነው። ገና ይቀረናል። ግፋ ወደፊት ቀጥሉ ነው ጥሪው። የማይፈርስ ምሽግ የለምና በጀመርነው ወያኔን እናፍርስ፣ እናስወግድ። የጋራ ጸረ ወያኔ ትግላችን ይፋፋም። ዴሞክራሲያዊ ስርዓት ለኢትዮጵያ።
I'm gonna make you mine.